the voice of America. በዋሽንግተን ዲሲ ረፋዱ ላይ ስለተካሄደው ሰልፍ የተጠናቀረው ዘገባ ቁጥሩ እጅግ የበዛ ሰው ከማለዳው 3 ሰዓት ተኩል ጀምሮ ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቆት ነበር ያረፈደው። ወደ ዋይት ሃውስ እና በመጨረሻም ወደ ዩናይትድ ስቴትስ ምክር ቤት አምርቷል። የሁለት ወር እድሜ ያላቸው ህጻናት ያዙ እናቶችን ጨምሮ ወጣቶች፣ አዛውንት እናትና አባት ሳይቀሩ በዛሬው ተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ የለውጥ ማምጫው ጊዜ አሁን ነው የሚል ነው። አሉላ ከበደ በስፍራው ተገኝቶ ሰልፉን ተከታትሏል። አሁን ዘገባ ይዞ ቀርቧል። አሉላ ስለ ሰልፉ የተከታተልከው
አላማውን ላስቀድም ቆንጂት። በማያቋርጠው ካፊያ እንደተባለው ቁጥሩ እጅግ የበዛ ህዝብ ከማለዳው በዋሽንግተን ዲሲ ሰዓት ከ3 ሰዓት ጀምሮ ነው በርካታ መልእክቶችን፣ የቁጣ ድምጾችንና ጥያቄዎችን አንግበው ነው የወጡት። ዩናይትድ ስቴትስ ለኢትዮጵያ የምትሰጠው ድጋፍ ይቁም የሚለው ቆንጅት በቀዳሚነት የሚያነሱት ነው። በኢትዮጵያ እየተፈጸመ ነው ያሉት ግድያና በደል አሁኑኑ ይቁም የሚለው ሌላ ጥያቄ ነው። በመግቢያው እንደተጠቆመውም በኢትዮጵያ ለውጥ የሚመጣበት ጊዜ አሁን ነው ይላል
አሉላ። ከዚህ ቀደም እንደምታውቀው ብዙ ሰልፍ ዘግበናልና ይሄኛው ቀደም ሲል እንደተገለጠው በአይነቱ ለየት ያለ ነው ብለዋል። ምንድነው ልዩ ያደረገው? ግን
ልዩ ያደረጉ በርካታ ነገሮችን ታዝቤያለሁኝ። የታዳሚው ወይም ለሰልፍ የወጣው ሰው ስብጥር ምናልባትም ቁጥሩ በቅርብ ዓመታት ውስጥ ካየነው እጅግ የገዘፈ፣ የመጀመሪያው ጫፍ ላይ ሆነ መጨረሻው ማይታይ፣ በአየሩ ጠባይ ብዙ ሰዎች እንዲቀሩ በሚጠብቅበት ግልብጥ ብለው የወጡበት ነው። ዋና ዋና የሚባሉት ልጠቃቅስ። የአንድ ዓመት ከጥቂት ወራት የሆነ ህፃን ይዛ የወጣችው ልጅ ድምጽ ይዘናል። ከዛ ሌላ ግን የ21 ቀን ህፃን አራስ ያዙ። ራሷም የ21 ቀን አራስ ናት። ከአባቷ ጋር የወጡበት አለ። በድረገጻችን ላይ ብዙን ድምጾች እናሰማለን። የአንድ ዓመት ህፃን ከያዘችው እንነሳለን።
ጀሚላ 1 ዓመት ይሆነዋል ከሳምንት በኋላ።
አሁን በዚህ በዝናብ ህፃን ልጅ ዓመት ልጅ ይዘሽ ነው እዚህ ቦታ የመጣሽው? እንዴት መጣሽ?
ሀገሬ ላይ ኢትዮጵያ ውስጥ እሱን የሚያክሉ ህፃናት ከሱም የሚበልጡ ደማቸው እየፈሰሰ ነው። እኔ እና እሱ ዝናብ ብቻ ነው ያገኘን ያለው እና ደማቸው የሚፈሱ ህፃናት የኔም ልጅ ባይሆን እንደ ልጄ ይሰማኛል እና እሱን ለመቃወም የአሜሪካ መንግስትም ይሄንን ሪጅም ከመርዳት
ድምጻው ተቆረጠ ከመርዳት ይታቀብ ነው የሚሉት። በመፈክራቸው የሚያስሙትን መንፈስ ነው ያዙት። ታዲያ ሌላም የስብጥሩን አይነት የሚያሳይ ቁጥራቸው በርከት ያለው ምናልባት እኔ ያዩዋቸው ፊት ለፊት እንኳን ያሉት ከ10 በላይ ይሆናሉ። የቤተክርስቲያን ልብሳቸውን እንደለበሱ ጥቁር ልብስ የወጡ መንፈሳዊ አባቶችን ማግኝቻለሁ። ያንዳቸው እንስማ።
ርዕሰ ደብር አብርሃም ሀብተ ስላሴ ይባላለሁ። ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ነው የመጣሁት። አይ ወደዚህ እንድመጣ ያደረገኝ የአገር ጉዳይ ነው። መቼም ኢትዮጵያ እናታችን የሁላችንም ናት። ከተለያዩ ክፍለ ሀገሮችም ብንመጣ የእናት ሆድ ዥንጉርጉር ነው እንደሚባለው ኢትዮጵያ ብዙ ልጆች አሏት እና በእሷ በእናታችን የጋራነት ላይ በተመሰረተ አስተሳሰብ ነው ሁላችንም ቢሆን እዚህ የመጣ ነው ብዬ ነው የማምነው እና በጣም የሚያስደስት ነው በእውነቱ። አሁን የተሰበሰበው ህዝብ ይሄን ያህል እንኳን ይመጣል ብዬ አልጠበቅኩም። ግን ዝናቡም ሆነ ሌላው አለመመቸት ሁሉ ከምንም የሚቆጠር አይደለም። ለምን ወገኖቻችን እዛ በደም እየተጠመቁ ናቸው፣ እየተሰቃዩ ናቸው። እንደ መንፈስ አባት የምጠይቀው እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ክቡር እንደሆነ በነጻነትም በዚች ምድር ላይ እንዲመላለስ እንደፈጠረው አውቃለሁኝ እና በአሁኑ ሰዓት ኢትዮጵያ ውስጥ ኢትዮጵያውያን በገዛ ሀገራቸው ላይ እየተሰቃዩ ናቸው ያሉት። ነጻነት ያስፈልጋቸዋል። መሰረታዊ የሆኑ መብቶቻቸው መከበር አለባቸው። በተለይም ደግሞ ሰው ጥያቄ ጠየቀ ተብሎ በገዛ ሀገሩ ላይ በጥይት ሊጨፈጨፍ ሊገደል አይገባውም። ይሄ ትልቅ ኃጢያት ነው፣ ትልቅም ህገ ወጥነት ነው እና በዚህ ወቅት ላይ የሚያቀርበው ጥያቄ ምንድነው? እንደኔ እንደ ራሴ እንደ ግሌ እንደ ኢትዮጵያዊነቴ በቃ ይሄ መንግስት ይበቃዋል፣ ተፈትኖ የሚገባውን ለኢትዮጵያውያን ማሟላት አልቻለም። አሁን ደግሞ እድሉን ለሰፊው ህዝብ ሰጥቶ ሰፊው ህዝብ በሚፈልገው መንገድና አይነት ወኪሉን መርጦ መተዳደር አለበት።
ጥያቄዎቹ ጠንከር ያሉ ናቸው። አዲሱ ቆንጅት እንደምትከታተሉት አይነተኝነቱን የሚያሳይ ይመስለኛል። ከዚህ ቀደም ከምናያቸው የቱን ያህል ጠንከር ያለ በኢትዮጵያ ይደረጋል ካሉ ጋርም በቀጣይ የተገናኘ መሆኑን መመልከት ይቻላል። ሌላ ስብጥሩን የሚያሳይ አንድ ሁለት ድምጾች ላክል። እድሜያቸው ነው እንደ አይነተኝነት የወሰድኩት። እናቶች ነበሩ ብያለሁኝ በመግቢያው ላይ። ከእናቶች አንዷ እንስማ።
ልዩ ያደርገዋል ይሄ። ከዚህ ቀደም ብዙም አይታይም ይሄ። እሺ
እንዴ፣ ለሀገሬ ሕዝብ ነዋ። ላለቀው፣ ለሚደበደበው፣ ለተቃጠለው፣ ለሞተው፣ ለሕፃኑ፣ ለሽማግሌው፣ ለአሮጊቱ ለዛ ነው።
እድሜው ስንት ነው እናቴ?
63።
ወጣቶቹ ጋር እዚህ ሰላማዊ ሰልፍ ወጥተዋል እንደነገሩኝ። በኢትዮጵያ ላለው ጉዳይ እንዴት እዚህ ቦታ መጡ?
በቤተ ክርስቲያን ተነገረ እንድትወጡ ተባለ። ተሰብስበን እዛው ተገኝተን መጣን ወደዚህ። ከሀገር በላይ ምን አለ? ዞሮ መግቢያ ሀገር አይደለም?
ከሺካጎ ኢሊኖይስ የመጡ፣ ከኦሃዮ የመጡ፣ በተለይ ደግሞ ጎንደር አካባቢ ቤተሰቦቻቸው ያሉ ወጣቶች አግኝቻለሁ። በርካታ ድምጾች ናቸው ያሉት። ስብጥሩ ከእድሜ ከጾታ እንዲሁ እንግዳ የሆነ በዚህ አይነት ሁኔታ ማጠብቋቸው።
አሉላ፣ በውጭ ጉዳይ መስሪያ ቤትም ሆነ በዋይት ሀውስ ሰልፉን ያስተባበሩት ወገኖች ደብዳቤ አስገብተዋል። አሁን እያወቀው ነገር አለ
ቆንጂት? ደብዳቤ አስገብተዋል። በኢትዮጵያ አለ የሚሉትን ሁኔታ ጥያቄዎቻቸውን ዝርዝሮ ያሰፈሩበትን ባለ 6 ገጽ ጽሑፍ አቅርበዋል። ምናልባት ሙሉ ቃለ ምልልስ ከአዘጋጆቹ ጋር ስለምናደርግ በዛ ይካተታል። ነገር ግን አዎ፣ በውጭ ጉዳይ ሚኒስቴር የአፍሪካን ጉዳዮች ለሚመለከተው ክፍል ጥያቄ አስገብተዋል። መልሱን ኋላ እነሱ የሚጠብቁም ቢሆን በዚህ ሰልፍ ቆንጂት ስለተዘነዘሩት ሂሶች እና አስተያየቶች፣ ትችቶች የኢትዮጵያ መንግስት የሚሰጠው ምላሽ እንደምንጠብቀው ሁሉ የዩናይት ስቴትስ የውጭ ጉዳይ ሚኒስቴርም ቀረበለት ጥያቄ ከዚህ ቀደም እንደምናደርገው ምላሻቸውን በመጪው ፕሮግራሞቻችን እናካትታለን።
መልካም
መልካም። ቀደም ሲላላ እንዳልከው እንግዲህ በድረ ገጻችን ላይ የብዙዎቹን ንግግሮች በተለይ ደግሞ አሁን አንተ እዚህ ከመጣህ በኋላ ወደ ኮንግረስ ስለሄዱ አሁን ከስቱዲዮ ስትወጣ አዲስ መረጃ ካገኘህ እሱንም ትጨምርላለህ። ቁጥር ግምትም ካለ በዛው።
የቁጥሩን ግምት ላስቀድም። ሁልጊዜ እንደምታውቁት ቁጥር ግምት መስጠት ያስቸግራል። በተናጥል ቁጥርን ማቅረብ አንችልም። ከዚህ ቀደም እንደሚደረገው የፓርክ ፖሊስ በመባል የሚታወቁ ፖሊሶችን እንጠይቃለን። ያሰፋፈር የመለኪያ ዘዴ ያቸውም የተሻለ ስለሆነ ቁጥር ሲሰጡን እንደ ዋቢ እንጠቅሳቸዋለን። ያ አልተሳካም። ይህን ማድረግ ካቆሙም ቆይቷል። ነገር ግን መስጠት የሚቻል ስዕል ካለ የመጀመሪያው ጫፍ ላይ ቆመህ መጨረሻው አይታይም። ያ ቁጥር የትም ሊመስል ይችላል። ሁለት የህንፃ ረድፎችን የሚሸፍን እንደውም በመሀል እየተከፈለ እንደገና እንደ አዲስ የሚጀምር የሚመስል ተመልክቻለሁ። ታዲያ በዓላማ ይዘው የቀረቡትን መግቢያችን ላይ የገለጽነውን በፖለቲካ ተሳትፏቸው በዚህ በዋሽንግተን ዲሲ በሚያደርጓቸው እንቅስቃሴዎች የምናውቃቸው አንዳንዴም በዝግጅቶቻችን ከኢትዮጵያ መንግስት ደጋፊዎች ወይም ባለስልጣናት ጋር በክርክሮ ፕሮግራሞች ላይ የምናቀርባቸውን ከነኛ ሰዎች ውስጥ አንዱን ብዙ ጊዜ የምናገኛቸው ናቸው። መቶ አለቃ አያል ሰው ደሴ ይባላሉ። ድንገት ሰልፍ ውስጥ አግኝቻ አናግሬያቸዋለሁ። የፖለቲካውን ቅኝት፣ የፖለቲካውን መልእክት በሀሳብም ደረጃ እንደ ታዛቢዎች እንደ ሰልፈኛ ብቻ ሳይሆን በሀሳብ በጥያቄ ደረጃ የሚነሳውን ይገልጻሉ።
እንደ ማንኛውም ኢትዮጵያዊ በሀገራችን በአሁኑ ጊዜ ራሳችን ህዝብ ላይ የሚፈጸመውን ሰቆቃ፣ ግፍ፣ ግድያ፣ እስራት፣ መንገላታት በተመለከተ ለአሜሪካ መንግስት የጉዳዩን አሳሳቢነት ለማስረዳትና ለወገኖቻችን ያለንን አጋርነት ለመግለጽ ነው። እንግዲህ በሀገራችን ረዥም ታሪክ ውስጥ እንደዚህ አይነት በራሱ ህዝብ ላይ የዘመተ መንግስት አይተንም ሰምተንም አናውቅም። ህዝብ በዲሞክራሲያዊ መብቱን በሰላማዊ መንገድ ሲጠይቅ ምላሹ ግድያ፣ አፈና፣ ወከባ ሆኗል። ይህን በመቃወም ነው ባጭሩ።
በራሱ ህዝብ ላይ የዘመተ ብለዋል መቶ አለቃ እያል ሰው። ከዚህ ቀደም ከምታነሷቸው ጥያቄዎችም የተለየ የሚያደርገው መንፈስ ያለው ይመስላል። ምን ማለት ሆነው?
አዎ፣ እንግዲህ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በይፋ በህዝባቸው ላይ ጦርነት አውጀዋል። ይህን በይፋ የተናገሩት ነገር ነው። እኔ ከእኔ አፍ የወጣ ሳይሆን ከራሳቸው የወጣ ነው። የሀገር ዳር ድንበርን ለመጠበቅ ህዝቡ በሚከፍለው ታክስ ደሞዝ የሚከፈለውን ሰራዊት በሰላማዊ ህዝብ ላይ አሰማርተዋል። ይሄ በህዝብ ላይ የተደረገ የጦርነት አዋጅ ነው። በዚህ ምክንያት ነው መግለጫ በመግለጫ ደረጃ የቀረ ሳይሆን በተግባር ተፈጽሞ በጎንደር ቀደም ሲል በኦሮሞ ክልል ከሱም ቀደም ሲል በጋምቤላ እንደተፈጸመው ሁሉ አሁን ደግሞ በጎንደርና በጎጃም በተለይ በኮንሶም እንደዚሁ የሚዘገንን ግፍ እየተፈጸመ ነው ያለው። ማንም አገርን የወረረ ጠላት እንኳን ሊያደርገው ይችላል የማይባል ሰቆቃ ነው በህዝብ ላይ እየተፈጸመ ያለው።
ቆንጅትና አዲሱ እንግዲህ ይሄን ይመስላል ከሞላ ጎደል ያገኘኋቸው ድምጾች በርካታ ናቸው። የአየር ሰዓታችንም በዚሁ ሁሉ ማስተናገድ አይፈቅድም። የነፍሰ ጡርና ድምጽ ቅድም አስተዋቂ ያለው ድረገጻችን ላይ ከምናመጣቸው ድምጾች ይሆናል። አራስ ይዘው ወጡት ወጣ ባልና ሚስት የነሱም ድምጽ ሌሎችም ይኖሩናል። ቀደም ብዬ እንደገለጽኩት በዚህ በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ለተነሱ ጥያቄዎች የሚሰጠውን ምላሽ፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሚሰጠውን ጨምረን በተከታታይ ፕሮግራሞቻችን እናቀርባለን። ይሄው ነው።
እናመሰግናለን። አሉላ
እናመሰግናለን። Let's go.